ቢዝነስ ካለፈው 8 አመት ድረስ በአዲስ አበባ ዩኒቨርሲቲ በሕክምና ተቀርሲ በዲፓርትመንት ኦፍ ኢንተርናል ሜዲሲን አባልነት እዛም የሻምባ ሕክምና ክፍል ኃላፊም ሆኜ በፕሮፌሰርነት ደረጃ አገልግል ነበር። ከዛ በኋላ ደግሞ አሁን ከግሌ ባንዴላ የሚባል ሆስፒታል ውስጥ ከፍቼ አገልግሎት መስጠት ላይ ይገኛሉ።
አሰፋ ጀጃው እባላለሁ። የቸስት የጽኑ ህሙማን ህክምናና የስሊፕ ዲስኦርደርስ ህክምና ስፔሻሊስት ነኝ። አሁን የምሰራው በራክቪል ኢንተርናል ሜዲሲን ውስጥ ዲሬክተር እና ፓርትነር ሆኜ ነው። እዚህ በፊት በሳበርማን ሆስፒታል የጆንስ ሆፕኪንስ ዩኒቨርሲቲ የቸስት ህክምና ክፍል ኃላፊ ነኝ የሰራው።
አመሰግናለሁ እንግዶቼ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አድራይ። ዛሬን ቃለ ምልልስ የምናካሄድበት አጋጣሚ በኢትዮጵያ የዘመናዊ ህክምና ዘርፍ የሙያው አባት ለመባል የሚችሉ የሁለታችሁም መምህር የነበሩ ፕሮፌሰር እደ ማርያም ጸጋ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። የኚህን ታላቅ ህክምና ሰው ማንነት፣ የሙያ አስተዋጽኦቻቸውን ጨምረን ባጭሩ እንወያያለን። ይህን የሐዘን ዜና ከሰማችሁበት እንነሳ። ዶክተር አሰፋ እንዴት ሰሙ? ዜና ረፍታቸው
መታመማቸውን ሰምቼ እከታተል ነበር። ከዛ በኋላ ፕሮፌሰር አለም አንተ ደብረስላሴ ነው ደውለው ነገሩ።
ለረጅም አመታት በካናዳ ሊኖሩ እንደነበር ነው የተረዳሁት ከ90ዎቹ አጋማሽ አካባቢ አንስቶ። ከዚያ ቀደም ለረጅም አመታት የአዲስ አበባ ዩኒቨርሲቲ ህክምና ኮሌጅ በከት ያሉ ስራዎችን በተለያየ ደረጃ ያደረጉ መሆናቸው ይታወቃል። ዶክተር ጌታቸው አድራይ፣ መቼ ነበረ ፕሮፌሰር እደ ማርያም የተዋወቋቸው ለመጀመሪያ ጊዜ ያስታውሳሉ? ጊዜውን
አስታውሳለሁ። ይሄ ምናልባት በኢትዮጵያ 1990 መጨረሻዎቹ 70 መጀመሪያዎቹ ነው። ከ35 አመት በላይ ሆነ።
ያን ጊዜ ያቸው ምን ነበሩ? እርስዎ ምን ነበሩ?
ለጀማ የመጀመሪያ ሜዲካል ተማሪ ነበር። ቤዚክ ኮርቲን ሰርቪስ ወደ ኢንተርናል ሜዲሲን አፕቴክ ሲሆን መጀመሪያ ያጋጠመኝ ስፔሻሊስት ሐኪም ፕሮፌሰር ደማርያም ነው። እንግዲህ በእኛ በህክምና እንደዚያ ህክምና ውስጥ ሁለት ተከታታይ አመታት ክሊኒካል ሜዲሲን የሚሰራበት ጊዜ አለ። እንደገና በአጋጣሚ ሁለቱንም ክሊኒካል ሜዲሲን በሱ ሱፐርቪዥን ውስጥ ነው እኔ ያለፍኩ። ፕሮፌሰር ደማርያም አንተ ኢትዮጵያም ሲመጣ ገና መጀመሪያው ነበር። ደማርያም አዘውን ለማገልገል ኢትዮጵያ ውስጥ በቀበሌ የነበረው እና ከጥርት ከጥንት ከመጣበት ጊዜ ጀምሮ አውቃሉ።
የረጅም ጊዜ እውቅና ነው የምናነሳው። እንዳስተማሪ በቅርብም ገና የህክምና ሳይንስ ሀሁ በሚቆጥሩበት ጊዜ የገጠሙትን ያጫውቱናል። ዶክተር አሰፋ እርሶስ መቼ ነው ከፕሮፌሰር ደማርያም የተዋወቁት?
ለመጀመሪያ ጊዜ ያየሁት የሁለተኛ አመት ህክምና ተማሪ ሆኜ ዛሬ እዚህ ህክምና ትምህርት ቤት ውስጥ የመጣችሁት ለምንድን ነው? Why are you here? የሚል የሚያነቃቃ እና የህክምና የወደፊት ጉዞን የሚያስረዳ ሌክቸር በአዳራሹ የሰጠን ቀን ነው።
ለምንድን ነው እዚህ የመጣችሁት? ቀላል የሚመስል ምናልባትም ግን ተለቅ አድርጋችሁ ራሳችሁ እንድትጠይቁ እንድመረምሩ የሚጋብዝ ነበር። ምን ተሰማው ያ ጥያቄ ሲቀርብ? እርስዎ እንደ ተማሪ ይሄ ግልጽ አይደለም ወይ ብሎ ከማሰብ ምናልባትም ሌሎች ጥያቄዎች እንዲያነሱ ጋብዘውት ይሆናልና ምን አይነት ነበረ ትምህርታዊ ገለጻው?
እጅግ በጣም የሚመስጥ ወደፊት የህክምና ሙያ ምን ማለት እንደሆን፣ ሐኪም ምን ማለት እንደሆን የክህነት ያህል ኃላፊነት እንዳለበት የሚያስረዳ ነበርና እንዲህ አይነትም የወደፊት ትምህርት ውስጥ ነው ወይ ምን ገባ የሚል ሀሳብ ነው የጫነብኝ።
ብዙ አመት የዘለቃችሁበትን ህክምና ሙያ ገና በምትጀምሩበት በር ላይ ሆናችሁ ይሄ ጥያቄ የቀረበው በእርግጥም በደንብ እንድትመረምሩ እንድታስቡ የሚያደርግ ይመስለኛል። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል። ምን አይነት መምህር ነበሩ? ምን አይነት ሐኪም ነበሩ? እንዴት ይታወሳሉ? ጎላ ጎላ ብለው የሚታወቷችሁ እንደው በፍጥነት በወፍ በር ልናያቸው የምንችል የእድሜ ልክ ስራና የሙያ አስተዋጽኦ ነውና እንዴት ያስታውሷችኋል? ዶክተር አሰፋ
በህክምና ሙያ እጅግ በጣም የተዋጣለት ሐኪም፣ ከፍተኛ ክብር ለህመምተኛና ለተማሪ የሚሰጥ ተማሪዎችን መፍጠርና ከሱ የተሻሉ እንዲሆኑ የሚያደርግ በየቀኑ ከማንበብ የማይቆጠብ ጥያቄ ከመጠየቅ የማይቆጠብ የሚያሳየን ስነ ስርዓት በጣም በከፍተኛ ሁኔታ በረዥሙ እንድናስብ የሚያደርግ ፍጹም የሀገር ስሜቱ ለመግለጽ የሚያስቸግር በሰውነትም ደረጃ ተማሪ ሆነን ተሳስተሃል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር ደማርያም ጸጋ ነው። ያነበባችሁትን አምጡ የሚለን 500 ፔጁን ጨርሰን እንደሆነ የሚጠይቀን እና ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ስም ለእሱ የተጻፈ የሚመስል ባለሙያ ነበር።
ይሄ ትልቅ አባባል ነው። በቅርብም ያውቃቸው ከርሶም ሊስማሙና ሊመሰክሩ ይችላሉ ይመስለኛል። ዶክተር ጌታቸው አደረይ ሐኪም የሚለው ስም የሚስማማቸው ነው ያሉት ዶክተር አሰፋ፣ እርሶስ እንዴት ያስታውሷቸዋል?
ክርስቲያን ልጅ በጣም ሆነች ቢሆነ ለሙያው 24 ሰዓት የሚሰራ ሰው ነው። ፕሮፌሰር ደመረን እንደ ሐኪምነቱ ብቻ ሳይሆን ለበሽተኛ እንዳለው ጥሩ አመለካከት፣ ለተማሪዎች እንዳለው የማበረታታት፣ ከዛ በላይ የእሱ ዳይመንሽን የት ነው? አንደኛ ፕሮፌሰር ደመረን ሲመጣ እንደነ ፕሮፌሰር አስራት፣ እንደ ፕሮፌሰር ጀማል፣ እንደ ፕሮፌሰር ባዩ የመሳሰሉ በጣም ጥቂት ኢትዮጵያን ሐኪሞች ነበሩ። ሌሎች የውጭ ዜጎች ነበሩ፣ እንደነ ፕሮፌሰር ሊቴር ማይባል ነበሩ። ያንን ኢትዮጵያዊ እና የውጭ ዜጋ ማህበር ውስጥ ገብቶ የአመራር ደረጃውን ተቀብሎ ወደ አንድ ትልቅ ዲፓርትመንት ፕሮሞት ያደረገ ሰው ነው። እዛ ጊዜ ውስጥ ኢትዮጵያ ውስጥ አንደር ግራጁዌት ትሬኒንግ ብቻ ነበር የሚሰጠው። ፕሮፌሰር ደመራን ግን አውት ኦፍ ሂስ ኦን ፐርሰናል ኢኒሽቲቭ በዛ በዚህም ብሎ ፖስት ግራጁዌት ፕሮግራምን በሕክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ የዘረጋ እሱ ነው።
በመደበኛ ሐኪምነት ከአጠናቀቃችሁ በኋላ ድህረ ምረቃ ፕሮግራም ነው የሚሉ
ድህረ ምረቃ በኢንተርናል ሜዲሲን ደፍሮ የጀመረ ሰውና ዛሬ እጅግ በጣም ብዙ ሺህ ሆስፒታሎች የሚፈጠሩት እሱ በጀመረው ያን ጊዜ ማንም ሊደፍረው ባልቻለው ባለው ከፍተኛ ኮሚትመንት ደፍሮ በገባበት ሁኔታ ነው ዛሬ የፖስት ግራጁዌት ፕሮግራም። ከዛ በኋላ ነው ሌሎች የፖስት ግራጁዌት ፕሮግራሞች ለካስ ይቻላል እንዲህ ብለው ሁሉም ሰርጀሪውም ኦስቴቲክሱም ሁሉም ዛሬ እጅግ በጣም ብዙ ፖስት ግራጁዌት ፕሮግራም አለ ኢትዮጵያ ውስጥ። የዛ ሁሉ ግን ፈር ቀዳጅ እሱ መሆኑ በግልጽ እንዲታወቅልኝ ይፈልጋሉ።
ግሩም ነው። ከዚህ ቃለ መልስ ቀደም ብሎ ዶክተር አሰፋ እርሶም ይህን ነገር ጠቅሰዋል፣ የድህረ ምረቃ ትምህርትና ከዚያም እንደውም በተለየ ሁኔታ ትኩረት የሚደረግባቸውን የሕክምና ዘርፎች ለመጀመር በፈርቀዳጅነታቸው እርሶም የሚስማሙ ይመስለኛል።
ትክክል ነው። ከዛ በኋላ ደግሞ የድህረ ምረቃ ያጠናቀቁ የኢትዮጵያ ሐኪሞች የሳብ ስፔሻሊቲ የድህረ ምረቃ ደግሞ እንዲያደርጉ ከመጊበር ፕሮግራም በመፍጠር ዛሬ የምናያቸውን እነ ፕሮፌሰር ጌታቸውን አሁን የምታናግራቸውን እነ ፕሮፌሰር ከበደ ወሊን አገሪቱ የሕክምና ክፍሏ በጣም በተደራጀ ሁኔታ እንዲሄድ ያደረገ ሀገር በቀል ጥናቶችን በሰፊው እንዲደረጉ ያደረገ የተማርናቸው ትምህርቶች በኢትዮጵያውያን ላይ የተሰራ ጥናቶችን ነው። በሱ ፊልድ በነበረው በጋስትሮኢንትሮሎጂ እና የዚህ አይነትን መልስ ለሀገር የሰጠ ነው።
ይሄ ጥናትና ምርምር ሰፋ ባለ ውይይታችን ሌሎች ነጥቦችን የማንሳት እድል ይኖረናል። ግን ባጭሩ እርሳቸው በሰለጠኑበት የውስጥ ደዌና የሆድ ዕቃ ህመሞች ሙያቸው የሳይንሱ ዘርፍ ጥናቶች በጠቅላላው የሚታወቁ ሌሎች አካባቢዎች በሌሎች ባህሎች ውስጥ የህመም ሁኔታዎች ሲከሰቱ ከአካባቢው ሁኔታ እስከ ዝርያ ድረስ ሊለያይ የሚችል ህመም ሁኔታ ሊከሰቱ የሚችሉትን በአገር ውስጥ በህሙማኑ ላይ የሚጠና የምርምር ስራ እንዲጀመር አድርገዋል እያሉን ነው። ለአድማጮች ቅርብ ለማድረግ ነው ዶክተር አሰፋ።
ትክክል ነው። እኔ ሶስተኛ አመት ተማሪ ሆኜ የተሰጠኝ ሌክቸር የጨጓራ በሽታ በኢትዮጵያውያን ላይ የሚል፣ የጉበት በሽታ በኢትዮጵያውያን ላይ፣ የቫይራል ሄፓታይተስ የወፍ በሽታ የምንለውን በኢትዮጵያውያን ላይ የተጠና ቀጥተኛ ጥናት ነው በራሱ የተሰራ። ይሄ እንግዲህ የፈረንጅን መጽሐፍ አንብቤ ከምረዳው በበለጠ ሁኔታ የሀገሬን ህመምተኞች እንዳክም የሚረዳ ነው።
የምታክሟቸውን ህመምተኞች ችግሮች በቀጥታ እንድታዩ ምን አይነት መንስኤዎች፣ ምን አይነት ሁኔታዎች ለህመማቸው መባባስ እንዳደረጉ በቅርበት የመከታተል እድል እንደሚሰጣችሁ መገመት ይቻላል። ፕሮፌሰር ደማርያም ጸጋ በኢትዮጵያ ዘመናዊ ሕክምና ውስጥ ያበረከቱት አስተዋጽኦ በዚህች አጭር ጊዜ ውስጥ የሚገባደድ እንዳልሆነ እረዳለሁ። ህልፈታቸውን ተከትሎ ዜናውን ለመስራት በምናደርገው አጭር ውይይት የጋበዝኳችሁ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አደራዬ ከሌሎች የሙያ አጋሮቻችሁ ጋር እንደማገኛችሁ ተስፋ አደርጋለሁ። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።